Hallelujah.
ጌታችን የኢየሱስ ክርስቶስን የመጨረሻው የመስቀልን ሞት ሲግኒፊካንስ ዋናነት የትምርቱን ክብደት እና ሲግኒፊካንስ ለማየት እየሞከረ ነው። በዚህ የመጽሐፍ ቅዱስ ጥናታችን ተመልሰን ተገናኝተናል። ያለነው ዮሐንስ ወንጌል ምዕራፍ 19 ነው። ባለፈው ሳምንት ከቁጥር 17 እስከ ቁጥር 22 ድረስ ያለውን አይተናል። ያየነውን ዋና ጭብጥ ባጭሩ ለነግራችሁ እሞክራለሁ። መሰቀሉን ነው የሚነግረን ይሄ ታሪክ። በኋላ ሌሎች ታሪኮች እንዳሉ ባለፈው ተናግሬያለሁ። መሰቀሉን ጎልጎታ ድረስ ወሰዱት፣ ሰቀሉት ነው። እና ሰቀሉት በጣም አሰቃቂ እንደሆነ ለማየት ሞክረናል። ለረጅም ጊዜ ወንጀለኛውን አሰቃይቶ እንዲሞት ብቻ ሳይሆን ተሰቃይቶ ስቃዩ ረዝሞ እንዲሞት ለማድረግ ሮማውያን የሚጠቀሙበት የመጨረሻ በአይሁድ ዘንድ ደግሞ የተረገመ ሰው የሚሞትበት እንደሆነ አይተናል። ዋና ነገር መርሳት የሌለብን የመስቀሉ እምብርት አዋጅ ግን የተሰቀለው ንጉስ ነው የሚለው እንደሆነም ለማየት ሞክረናል። የተሰቀለው ጌታ ነው፣ የተሰቀለው ንጉስ ነው ሚለውን ለማየት ሞክረ። ይሄ ጲላጦስ ባስቀመጠው የክስ ወንጀል ኢየሱስ ሌላ ምንም ክስ አልተገኘበትም። የአይሁድ ንጉስ የናዝሬቱ ኢየሱስ ነው ክሱ። እንዲቀየር ቢፈልግም ያልተቀየረውና በዓለም ቋንቋዎች የታወጀው ዛሬም ድረስ የሚታወጀው የመስቀሉ ኃይል ከመስቀሉ እንጨት ግንድ የፈለቀ ሳይሆን በመስቀሉ ላይ የተሰቀለው ንጉስ ኃያል መሆኑን ለማየት ሞክረናል። ዛሬ ከቁጥር 23 ጀምሮ እስከ ቁጥር 27 ድረስ ያለውን ለማየት እንሞክራለን። አንብበን እንድንጀምረው ነው ማስበው፣ ግን አንድ ነገር ያሳባችሁ እንድትሰሙኝ ነው ሳነብ ማስበው። አሁን በጌታችን መሰቀልና በመሞቱ መካከል ያለችው ጊዜ ናት እቺ። ምን ተከናወነ? በመሰቀሉና በመሞቱ መካከል ያለው ታሪክ ነው። የተከሰቱ ታሪኮች ናቸው። ባጭሩ በስቃዩ ስር በሱ ስቃይ ስር ምን እየተካሄደ እንደነበረ ይነግረናል። በስቃዩና በሞቱ መካከል፣ ከዛ በኋላ ይሞታል እና ያለን ሞቱን ግን በመስቀሉና በሞቱ መካከል መስቀሉ ስር ምን ይካሄድ ነበር የሚለውን ሊያሳየን ይፈልጋል ዮሐንስ። ዛሬም ራሳችንን መፈተሽ ስላለብን ህይወት የምርጫ ጉዳይ ናት። ከሁለቱ አንዱ ነን። አሁንኛ ከሁለቱ አንዱ ቦታ ላይ ነንና አንድ ሁለት አማራጮችን ይነግረናል። እሱን ያሳባችሁ እንድትሰሙኝ ነው ሳነብ እንጂ አነባዋለሁ። ቁጥር 23 ጀምሮ ጭፍሮችም ወታደሮች ኢየሱስን በሰቀሉት ጊዜ፣ አሁን ይሄ ነው በሰቀሉት ጊዜ ምን እንደሆነ ነው። ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በአራት ከፋፈሉት ይላል። መጀመሪያ አይ ቲንክ አንድ አራት አይነት ልብሶች በስር ሳይኖሩት አይቀሩም። ከጀጠባቡ ስር እንደ አንድ ቲፒካል አይሁዳዊ ነው ጌታችን የለበሰው። ምናልባት ከአንድ አራት አይበልጡም። በኋላ ሐዋርያት ስራ ሄደን ስናይ ስቅላትን የሚያስፈጽሙት ወታደሮች ያን ያህል ብዙ አይደሉም። ከአንድ አራት አይበልጡም እና ከአራት ከፋፍለው ሌሎችን ልብሶች ወሰዱ ይላል። ግን እላይ የሚለብሰውን ጀጠባብ በተመለከተ ጀጠባብ ሁላችን እናውቃለን፣ ወጥ የሆነ ከላይ እስከታች የሚለብሰው የለበሰውን ልብስ ነው። ጀጠባቡን ደግሞ ወሰዱ ይላል። ግን ምን እንደሚያደርጉት ግራ ስለገባቸው ጀጠባቡም ከላይ ጀምሮ ወጥ ሆኖ የተሰራ ነበረ እንጂ የተሰፋ አልነበረም። ስለዚህ እርስ በርሳቸው ለማን እንዲሆን በእርሱ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ ይላል። የእነሱ ቴክኒክ ይሄ ነው። ይህም ልብሴን እርስ በርሳቸው ተከፋፈሉ በጀት አባበም እጣ ተጣጣሉበት የሚለው የመጽሐፍ ቃል ይፈጸም ዘንድ ነው ይላል። ከዛ ቁጥር 25ን ተመልከቱ። ቁጥር 25 አነጻጻሪ ነው። ጭፍሮች ይሄንን ያደረጉ ደግሞ ብሎ አይ ቲንክ እንድናነጻጽር የፈለገው ነገር አለ። ቁጥር 25 ጭፍሮችም እንዲያደረጉ ይልና የሚከተለውን አንቀጽ ሲጀምር ማለት ነው። የሚከተለውን አንቀጽ ሲጀምር ከላይኛው አንቀጽ ነው የሚጀምረው። ጭፍሮች ወታደሮች ይሄን አረጉ ነገር ግን ደግሞ ይላል። ስለዚህ ይሄ አሁን እንደሆነ እንደታያችሁ ተስፋ አረጋለሁ። ኮምፓሪዝን ይሄ ንጽጽሮች ነው። ጭፍሮች ይሄን አረጉ ምን አረጉ እጣ ተጣጣሉ ነገር ግን ይልና ደግሞ ሌላ አይነት ሰዎች ደግሞ አሉ። እነዚህ አይነት እጣ ተጣጣይ አይነት ሰዎች አሉ ደግሞ ሌላ አይነት ሰዎች ደግሞ አሉ። ነገር ግን በኢየሱስ መስቀል አጠገብ እናቱ የናቱም እህት የቀሊዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበር። ኢየሱስም እናቱን ይወደው የነበረውንም ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱንና ይወደው የነበረውን ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን ደግሞ እናትህ እነኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት ይላል። በጣም ብዙ ጥልቅና አስፈላጊ የሆኑ ነገሮች ያሉበት የመጽሐፍ ቅዱስ ታሪክ ነው። መስቀሉ ስር ስለተከናወኑ ሁለት ነገሮች አሁንም ስለሚከናወኑ አይ ቲንክ ያን ጊዜ ተከናውነው አብቅተው ቢሆን ኖሮ ዛሬ ያን ያህል ብዙ መጮህ አያስፈልገንም ነበር። እስከ ዛሬ ድረስ ከዛን ጊዜ አንስቶ መስቀሉ ስር የሚደረጉ በመስቀሉ ብርሃን ስር የሚደረጉ ሁለት ንጽጽሮች ናቸው። ከሁለቱ አንዱን እንድንመርጥ አቀርባቸዋለሁ። መስቀሉ ስር የተከናወኑ ተግባራት ናቸው። የመጀመሪያዎቹ ምዕራፍ 19 ከቁጥር 23 እስከ 24 ድረስ ያሉት ናቸው። ጭፍሮች ናቸው። ጭፍሮቹን ምን ቃል ይገልጻቸዋል? ንጉሥ ሰቅለው ማለት ነው። ንጉሥ ሰቅለው፣ ተራ ወንጀለኛ ሳይሆን ንጉሥ ሰቅለው፣ ንጉሡ በተሰቀለበትና ንጉሡ እየተሰቃየ ባለበት መስቀል ስር እዚያው እጣ የሚጣጣሉ ነበሩ። እኔ ይሄንን ከዶክተር መለሰ ወጉ ከገለጸበት አገላለጽ በላይ የሚገልጽ ቃል ለማግኘት አልችልም። ወንድማችን ዶክተር መስተለ በመልእክቱም አይ ቲንክ መጽሐፍም የጻፈበት ይመስለኛል የመስቀሉ ስር ቁማርተኞች ይላቸዋል። ከዚህ በላይ ግሩም ቃል ይገኛል ብዬ አላምንም። የመስቀሉ ስር ቁማርተኞች ነው። ቁማር ይጫወታሉ፣ እጣ ይጣጣላሉ፣ ግን በመስቀሉ ስር ሆነው መስቀሉን ሳይሆን መስቀሉ ባስገኘላቸው ጥቅም መስቀሉ ስላራቆተው ጌታችንን እስከ መጨረሻ ድረስ ስላራቆተው ከመስቀሉ የወረደችዋን ጥቅማ ጥቅም ተከፋፋይ ቁማርተኞች ነበሩ። በጣም ግሩም አገላለጥ ስለሆነ ነው ከእርሱ የወሰድኩት። በነገራችን ላይ የተለመደ ተግባር ነው። ወንጀለኞችን ለመቅጣት የሄዱ ወታደሮች አንዱ የሚያገኙት ጥቅም የወንጀለኛውን ንብረት መዝረፍ ነው። ወንጀለኛው ራቁቱን ስለሆነ የሚሰቀለው፣ ተገፎ ስለሆነ የሚሰቀለው፣ ያን ጊዜ ራሳቸው የሚደርቡለት መደረቢያ ውጪ የራሱን ንብረት፣ የራሱን ሀብት፣ የራሱን ልብስ ወስዶ መከፋፈል ነው አንዱ ጥቅማቸው። ስለዚህ ይህንን የተለየ የሆነ ወንጀለኛ ይህንን የተለየ ንጉስም ከሰቀሉት በኋላ ወሰዱ። ምን አረጉ? ከመስቀሉ ስር የወጣቸዋን ከመስቀሉ ላይ የወረደቸዋን ንብረትና ሀብትና ልብስ መከፋፈል ጀመሩ ማለት ነው። ከን ኢማጂን ትንሽ ለማሰብ ሞክሩ ወገኖቼ። ለመተንፈስ የሚቸገር ንጉስ እየተሰቃየ ምናልባት እየቃተተ ድምፅ እያወጣ እስሩ ሆነው የራሳቸውን ጥቅም ከመስቀሉ የወጣቸውን የራሳቸውን ጥቅም ለመከፋፈል እጣ ሲጣጣሉ ማሰብ ትችላላችሁ? ይሄኔ ነው፣ ያ ያንተ ነው፣ ይሄኔ ነው፣ ይሄኔ ነው፣ እጣው ለማን ነው? ለእንትና ነው የወጣው ምናምን ብለው ይከፋፈላሉ። መስቀሉ ምንም ያልመሰላቸው ማለት ነው። መስቀሉ ምንም ያልመሰላቸው፣ ስቃዩ ምንም ያልመሰላቸው፣ ለማየት ያልሞከሩ፣ ቀና ብለው ለማየት ያልሞከሩ ከመካከላቸው አንድ መቶ አለቃ መጨረሻ ላይ ሪኮግናይዝ እንዳደረገ ሌሎች ወንጌል ጸሐፍት ይነግሩናል። ግን ምንም ያልመሰላቸው የኢየሱስ ስቃይ ስር ጥቅም የሚከፋፈሉ ማለት ነው። የኢየሱስ ስቃይ ስር ልብስ የሚከፋፈሉ ነበሩ። ስለዚህ እጣ ተጣጣሉበት ይላል። እነሱ እጣ ሲጣጣሉ የቅዱሳት መጽሐፍትን ለመታዘዝ አይደለም። እነሱ እጣ ሲጣጣሉ የእግዚአብሔርን ሐሳብ ለማስፈጸም አይደለም። እነሱ እጣ ሲጣጣሉ የራሳቸውን ሐሳብ ለማስፈጸም ነው። እጣ የተጣጣሉት እስቲ ቁጭ ብለን የእግዚአብሔር ቃል ይፈጸም ዘንድ በሚል አይደለም። የእግዚአብሔርን ቃል የሚያውቁ አይደሉም። ግን ዮሐንስ የሚነግረን እነሱ እንደዚያ ብለው በራሳቸው ጥበብ ቢያስቡም ምን አይነት አምላክ እንደምናመልክ ማለት ነው። የእነርሱን ጥበብ አልፎ ግን እግዚአብሔር እየተጠበበባቸው ነበር። ይሄ ሁልጊዜ በመጽሐፍ ቅዱስ በነገራችን ላይ ያስገርመኛል። ሁልጊዜ እግዚአብሔር ማይታዘዙ አሮጋንት የሆኑ በጣም በትዕቢት የተሞሉ ሰዎች በትዕቢታቸው ተነሳስተው አደረግኩት ብለው ሲያስቡ እግዚአብሔር ዓላማ የተፈጸመ ይላል። ስለ ትዕቢታቸው ይቀጣቸዋል፣ ግን ከሐሳቡ ውጭ ማድረግ አይችሉም። በትዕቢትና በልብ ኩራት ተነስተው የእግዚአብሔርን ሐሳብ ያስፈጸሙ ሰዎች ታሪክ በመጽሐፍ ቅዱስ ልቤን ይነካል። አንዱ ናቡከደነጾር ነው። ለምሳሌ ናቡከደነጾር የሚባል ንጉሥ ተነስቶ የአይሁድን ሕዝብ እንደሚቀጣና ፒውሪፋይ እንደሚያደርግ እግዚአብሔር አስቀድሞ ያውቃል። ተናግሯል ደግሞ ናቡከደነጾር ከመነሳቱ በፊት። ናቡከደነጾር ሲነሳ እስቲል እነሳና ያህዌን የእስራኤልን አምላክ ላገልግል፣ ሕዝቡን በመቅጣት እና ሕዝቡን በማንጻት ላገልግለው ብሎ አይደለም። በትዕቢቱ ተነስቶ በእብሪት በማናለብኝነት ተነስቶ ነው ጭጭ ያረጋት ኢየሩሳሌምን። እና ስለዚህ ዋጋ ከፍሏል፣ ተቀጥቷል። ናቡከደነጾር ዋጋ ከፍሏል። ዋጋ የከፈለው በትዕቢት ስላረገው ነው እንጂ የፈለገ የምድር ንጉሥ ቢሆንም ከእግዚአብሔር ሐሳብ ውጪ ሊያረግን አልቻለም። እሱ ፈጸምኩት ሲል እግዚአብሔር ሐሳቤን ፈጸምኩ ነው የሚለው። እግዚአብሔር ሐሳቡን በማይታዘዙ ሰዎች ውስጥ አልፎ እንኳን የሚፈጽም አምላክ ነው። አንዱ የምታዩት በዚህ በዮሐንስ ወንጌል ነው። እነዚህ ሰዎች ዕጣ እንጣጣል ለምን ብትሏቸው ለመከፋፈል ስላልተመቸን ነው የሚሉት። ዕጣ እንጣጣል ብሎ ዮሐንስ ለምንድን ነው ቢሉን የእግዚአብሔር መጽሐፉ ይፈጸም ዘንድ ትንቢቱ ይፈጸም ዘንድ ነው ይላል ዮሐንስ። ልብሴን እርስ በርሳቸው ተከፋፈሉ፣ በእጀ ጠባቤም ዕጣ ተጣጣሉበት የሚለው የመጽሐፍ ቃል ይፈጸም ዘንድ ነው ይህን ያደረጉት ይላል። ስለዚህ እግዚአብሔርን በተመለከተ የተጻፈው ቃል ይፈጸም ዘንድ ነው ይሄን ያረጉት። እነርሱን በተመለከተ ጥቅም በመጋራት መልክ ነው ያረጉት። እነሱ ጥቅም ተጋራን ሲሉ እግዚአብሔር የራሱን ቃል ይፈጽም ነበር። መዝሙር 22 ላይ ያለ ቃል ነው። የዳዊት መዝሙር ነው። ዳዊት የመሲሁ ጥላ እንደነበረ መጽሐፍ ቅዱስ በተደጋጋሚ ይነግረናል። ኢየሱስም የዳዊት ልጅ ነው። የዳዊት ሕይወት በአብዛኛው ዳዊት ሪፍሌክት ያረጋቸው የዳዊት ሕይወት የመሲሁን ሕይወት ሪፍሌክት የሚያረጉ ናቸው። መሲያኒክ የሆኑ መዝሙሮች አሉት ዳዊት። አንዱ መዝሙር 22 ነው። በነገራችን ላይ መዝሙር 22 በጣም መሲሐዊ የሆነ መዝሙር ነው። ዮሐንስ በዚህ አልነገረንም እንጂ ማቴዎስና ማርቆስ እንደሚነግሩን ጌታችን ለምሳሌ ከስቃዩ የተነሳ ማቴዎስ 27 ላይ ማርቆስ 15 ላይ አምላኬ አምላኬ ለምን ተውከኝ ብሎ ጮኋል። ያ ጩኸት ለምሳሌ መዝሙር 22 ላይ ያለ ጩኸት ነው እና በጣም ሀይሊ መሲሐዊ የሆነ መዝሙር ነው። መዝሙር 22 ላይ ቁጥር 18 ላይ ያለው ቃል እንዲፈጸም የመሲሁ ልብስ ዕጣ እንደሚጣጣሉበት ማለት ኢየሱስ መሞቱ ብቻ ሳይሆን ያሟሟቱ ዝርዝር እግዚአብሔር አስቀድሞ ባለው መሰረት ነው ነው ይሄ ነው ትልቁ ሲግኒፊካንስ። ያሟሟቱ ዝርዝር እንኳን ሳይቀር እነሱ እንዳሰቡት ሳይሆን እግዚአብሔር አምላክ አስቀድሞ እንደተናገረው ነው የሆነው። ኢየሱስ ባጭሩ እንደተጻፈው ነው የሞተው ያጻጻፉ ዝርዝር እንኳን ሳትቀር አስቀድማ የተጻፈች ናት ይላል። ኢየሱስ ክርስቶስ በመስቀል ላይ መሞቱ የእግዚአብሔር ሉዓላዊ ውሳኔ ነው የሚለውን ለመቀበል አይከብድም። ግን ኢየሱስ በመስቀል ላይ ዋለ ብቻ ሳይሆን አዋዋሉ፣ አሟሟቱ፣ ዝርዝሯ ነገር ከተጻፈ ውጪ አልተደረገበትም። የተጻፈው ነው የሆነው። ስለዚህ ሰዎች በትዕቢት ተነስተው ነው የሰቀሉት፣ ግን እግዚአብሔር ነው ለእኛ አሳልፎ የሰጠው። እግዚአብሔር ለእኛ አሳልፎ መስጠቱን በምን እናውቃለን? እያንዳንዱ ዝርዝር አፈጻጸም እንኳን ሳይቀር እግዚአብሔር አምላክ እንዳለው ነው። ሰዎች ሳይወዱ እግዚአብሔርን ቃል እናስፈጽም ብለው ሳያስቡትም ቢሆን የእግዚአብሔር ሐሳብ በዝርዝር አሟሟቱ ላይ ተፈጸመ ይላል። እነኚህን ሰዎች የመስቀል ጥቅመኞች አድርገን እንድናያቸው የመስቀሉ ስቃይና የመስቀሉ ትልቅ ሲግኒፊካንስ ሳይሆን የታያቸው መስቀሉ የሚያገኛ ትንሽዬ ጥቅም ለመከፋፈል ቁጭ ያሉ ትንሽዬ ሰዎች እንደነበሩ እንድናያቸው ፈልገዋል ብዬ ማስበው ቁጥር 25ን ሳነብ ነው። ጭፍሮች እኮ እንዲህ አደረጉ ይላል። ምን አደረጉ? ተከፋፈሉ ልብስ። የት? መስቀሉ ስር። እንድናያቸው ፈልጓል። ጭፍሮች እኮ እንዲህ ያደረጉ ብሎ እንዴት ይነግረናል? መጀመሪያ ከነገረን በኋላ በጣም እንድናያቸው ስለፈለገ መስቀልን ቁሳዊ ጥቅማጥቅም ለማስገኘት የሚጠቀሙ ሰዎች ነበሩ በመስቀሉ ስር ብሎ ይነግረናል። አንዱ ይሄ ነው። ግን የእነኚህ ሰዎች ጨለማ የሚገባን ቀጥሎ ያለው ብርሃን ሲታየን ነው። ቀጥሎ ያለው ብርሃን ይህንን ጨለማ በጣም ጨለማ ያደርገዋል። ምን አይነት ሰዎች አሉ በአለም ላይ? ንጉስ ተሰቅሎ መስቀሉ ስር ተከም ፍለጋ ፍርፋሪ የሚፈላልጉ ፍርፋሪ የሚለቃቀሙ መስቀሉ ያስገኝቻቸው ትንሽ የፍርፋሪ ለመለቃቀም ይሞክሩ ወይ ደግሞ ቀጥሎ ያሉት ጀግና ሴቶች ከመስቀሉ ስር የወደቀች ፍርፋሪ ሳይሆን የተሰቀለውን ፍለጋ የተሰቀለው ላይ አይናቸውን ያተኮሩ ሴቶች እስከመጨረሻ ወንጀለኛ ነው የተባለውን ስለሚያቁት እነሱ ንጽህናውን ስለሚያቁ የተከተሉ መስቀል መስቀሉን የሚያዩ የተሰቀለው ላይ ያተኮሩ መስቀሉ ላይ የተሰቀለው ንጉስ ጋራ የሚያወሩ መስቀሉ ላይ የተሰቀለው ንጉስ ጋራ እሱን ይከታተሉ የነበሩ ሴቶች ደግሞ ዮሐንስም በቀርብ እንደነበረ ግልጽ ነው። ዮሐንስ ራሱ ኢየሱስ ይወደው የነበረ ደቀ መዝሙር ዮሐንስ እንደሆነ ከዚህ በፊት ተመልክተን እነኚህ ሰዎች አጠገቡ ምናልባትም ማርቆስ እንደሚነግረን ብዙ ሴቶች ናቸው። እነኚህ አራት እንደው እንደ ሳምፕል ጻፋቸው እንጂ ዮሐንስ ብዙ ሴቶች እና ምናልባት ደግሞ ዮሐንስን የመሰሉ ሌሎች የቅርብ ወዳጆቹ እዚያው የተሰቀለውን እየተከተሉ አይናቸውን እሱ ላይ ሳይነቅሉ እዚያው ነበሩ። ለነርሱ ዋናው የተሰቀለው ነው። ለነኛ ዋናው መስቀሉ ስር የወረደችው ፍርፋሪ ናት። ነኛ መስቀሉ ስር የወደቀችውን ፍርፋሪ ለመልቀም የሚሞክሩ ወታደሮች አሉ። የተሰቀለው ላይ አትኮራው የሚያዩ አሉ። በነገራችን ላይ እነኚህ ሰዎች ዘመዶች ናቸው የኢየሱስ ጓደኞች ናቸው እናቱም አለች። በጣም ብዙ ጊዜ አልባሳትንና ንብረትን አስረክቡኝ ብለው የሚጨቃጨቁት ቤተ ዘመዶች ጓደኞችና ቤተሰብ ካለ እነሱ ናቸው የሚረከቡት ንብረትን። ለካውን ስረኛ ስንሰጥ ንብረት እንደሚረከቡ ቤተሰቦች ማለት ነው። እንደዛ ነበር በዛን ጊዜም ስጡኝ ብለው ይጨቃጨቁ ነበር። ሮማውያን አንዳንድ ጊዜ አይሰጡም ጭፍሮች አንዳንድ ጊዜ ይወስዳሉ። ግን ለነርሱ እሱ አይደለም ዋናው ለነርሱ የተሰቀለው ነው ዋናው። ለነኚህ ሴቶችና ለዮሐንስ የተሰቀለው ነው ዋናው። የተሰቀለውን ቸሪሽ የሚያረጉ የተሰቀለውን የሚያዩ በተሰቀለው የሚረኩ የተሰቀለው ጋር የሚነጋገሩ አሉ። መስቀሉ ላይ የወደቀችዋን ትንሽ ነገር ፍርፋሪዋን ለማግኘት የሚራኮቱ ደግሞ አሉ። ይሄንን ኮንትራስት እንድናየው ፈልጓል ብያምናለሁ እኔ ዮሐንስ። እነኚህን በመስቀሉ ስር ይካሄዱ የነበሩ ንጽጽሮሽ እንድናያቸው ፈልጓል ዮሐንስ። ምክንያቱም ዮሐንስ ወንጌላዊ ነው፣ ወንጌል ነው የጻፈው። ምን ማለት ነው? ዋና ዓላማው ሰዎችን ማሳመን ነው። ሰዎችን ለማሳመን አምናችሁ ትድኑ ዘንድ ነው የጻፍኩት ነው የሚለው። አምነው ሰዎች ይድኑ ዘንድ ነው የጻፈውና እነኚህን ሁለት አማራጮች እዩ፣ የቱን ትመርጣላችሁ ነው መልእክቱ። እዚህ ዋናው መልእክቱ ይሄ ነው። ከነኚህ ከሁለቱ መስቀሉ ስር ካሉ ከነኚህ ከሁለቱ አይነት ሰዎች የትኛውን ትመርጣላችሁ? ምርጫ ስለሆነች ህይወት የመስቀል ጥቅም ፍርፋሪ ለመልቀም እስሩ ያሉ ወይስ የተሰቀለው ላይ አትኩረው እሱን በሱ የሚደሰቱ በሱ የተሞሉ ከእርሱ ጋር የሆኑ ዋናቸው እርሱ የሆነ እና ዋናቸው ጥቅም የሆነ ከሁለቱ አንዱን እንድንመርጥ ለማሳየት ነው ይሄንን ንጽጽሮሽ ያቀርባልን እና መስቀል ፍርፋሪ መነገጃም ሊሆን ይችላል። መስቀል የተሰቀለው ላይ አትኩረን የዘላለም እርካታም ሊሆን ይችላል። ሁለተኛውን እንድንመርጥ ነው ቅዱስ መጽሐፍም ያስተምራል። የተሰቀለው ነው ዋናው፣ እሱ ነው ዋናው። ጥቅም አለው መስቀሉ? ኦፍ ኮርስ ጥቅም ላይ እንድንራኮት ነው ግን የጠራን? አይ የተሰቀለውን በሱ እንድንረካ ከእርሱ ጋር እንድንሆን ኮኔክትድ እንድንሆን ነው እግዚአብሔር የጠራን። መስቀል ድሮ መነገጃ ነው፣ አሁንም መነገጃ እየሆነ እንደመጣ እናንተ ራሳችሁ ታውቃላችሁ። አሁንም አሉ የኢየሱስ መስቀል መስቀሉ ምንም የማይመስላቸው የተሰቀለው ምንም የማይመስላቸው ከመስቀሉ የምትወጣ ጥቅም የሚከፋፈሉ የሚቸረችሩ አሁንም አሉ። መስቀል መቸርቸሪያና የፍርፋሪ መራኮቻ ሳይሆን መስቀል በተሰቀለው ረክተን እርሱን አይተን እርሱን ይዘን ትርፋችን የተሰቀለው ይሁን፣ ትኩረታችን የተሰቀለው ይሁን። ከመስቀሉ የፈለቀችው እሷ ትኖራለች ሁልጊዜ፣ ግን ትኩረታችን፣ ሐሳባችን፣ ፎከሳችን፣ ንግግራችን የተሰቀለው እንጂ ከመስቀሉ የወደቀችው አትሁን የሚለውን ለማሳየት ነው። ህይወት ምርጫ ስለሆነች ከሁለቱ የመስቀል ሰዎች የትኛው ናችሁ ብዬ እጠይቃችኋለሁ። ከሁለቱ የመስቀል ስር ሰዎች የትኛው ናችሁ? አትራፊዎች ወይስ ረኪዎች? ትርፍ ፈላጊዎች ወይስ የረኩ ከእርሱ ጋር ኮኔክትድ የሆኑ? ከሁለቱ ምርጫዎች መምረጥ ሁልጊዜ የግድ ስለሆነ ማለት ነው። ሌላው ግን ይህንን ክፍል ከመዝጋታችን በፊት ያን ያህል ወሳኝ ነው ብዬ ባላምንም ዋናው ትምህርት ይሄ ነው ብዬ ነው ማምነው። እስካሁን የነገርኳችሁ ነው፣ ምረጡ ነው። ደቀ መዝሙር እየመረጠ ነው የሚኖረው፣ ስለዚህ መምረጥ ነው። ግን ቁጥር 26 እስከ 27 ድረስ ያለውንም ማየታችን ጥሩ ነው። በተለይ በእኛ አገር ወሳኝ ነው ብዬ አስባለሁ። የጥንት የክርስትና ተቋማት ያሉበት አገር ስለሆነ እና የተለያየ አስተሳሰቦች ይችላሉ በተወሰነ ደረጃ ማየት በጣም ጥሩ ነው። ቁጥር 26 እስከ 27 ሌሎች የወንጌል ጻፍት የማይነግሩን ግን ዮሐንስ የሚነግረን አንዱ ሐሳብ ጌታችን ይወደው ለነበረ ደቀ መዝሙር ተደጋጋሚ እንዳልነው ለዮሐንስ እናቱን አደራ አሳልፎ የሰጠበት ክፍል ነው። ይወደው የነበረ ደቀ መዝሙር እዚያ ቆሞ ነበር ይላል ቁጥር 26 እናቱን ማስቀድሞ አንቺ ሴት ዮሐንስ ወንጌል ምዕራፍ 2ን ስናይ ታስተውሱ ከሆነ የማቃለል ንግግር አይደለም ያክብሮት ንግግር ነው። ባክብሮት እናቱን አንቺ ሴት እነሆ ልጅሽ ብሎ ሲያስረክባት እንመለከታለን። ባደራ እነሆ ልጅሽ ይላል አንቺ ሴት እነሆ ልጅሽ ይላል ዮሐንስን ልጅነት ማለት ነው። ከዚያ ደግሞ ቁጥር 27 ላይ ደቀ መዝሙሩን ደግሞ እናትህ እነኋት ብሎ እናትህ ናት ብሎ ሲያስረከበው እንመለከታለን። የሚነሱ ጥያቄዎች አሉ። በቤተ ክርስቲያን ታሪክ ውስጥ የተለመዱ የሚነሱ ታሪኮች አሉ። የተለመደ ነው፣ የቆየ ነው። አንዳንድ የቤተ ክርስቲያን አበው እና አሁንም አንዳንድ አብያተ ክርስቲያናት ይሄ ንግግር ከአደራ ከመስጠት በላይ ነው፣ ሲምቦሊክ ነው፣ ምሳሌያዊ ነው። የጌታችን እናት ማርያምና ቤተ ክርስቲያን ደቀ መዛሙርት እንደ ዮሐንስ አይነት ደቀ መዛሙርት ሊኖራቸው የሚገባ ግንኙነት አመላካች ነው፣ ጥልቅ ነው፣ ጥልቅ የሆነ ትርጉም አለው ብለው የሚያምኑ ወገኖች አሉ። በብዙ አብያተ ክርስቲያናት ይሄ ወደፊትም ዮሐንስ የቤተ ክርስቲያንና የደቀ መዛሙርት ወኪል ነው፣ የጌታችን እናት ወደፊት ለምትመጣው ቤተ ክርስቲያንና ለደቀ መዛሙርት ያላትን ሮል የእናትነት ሮል አመላካች ነው። ምክንያቱም ደቀ መዝሙሩን እነሆኝ እናትህ ብሎታልና። እነሆኝ እናትህ ሲል ዮሐንስ ብቻ ሳይሆን ቤተ ክርስቲያንን ይወክላል። ወደፊት ለምትመሰረተው በዚህ በመስቀሉ ስር ለምትመሰረተው ቤተ ክርስቲያን የእናትነት ሚና አላት የጌታችን እናት። ይሄንን አመላካች ነው፣ ከተራ አደራ ያልፋል ብለው የሚያምኑ የቤተ ክርስቲያን አባቶች፣ መምህራን፣ አስተማሪዎችና ምዕመናን አሉ። ክርክሩ አቀራረቡ እና ይሄንን ለማየት መሞከር በጣም የተከበረ አስተሳሰብ ነው። በነገራችን አናንቀን ልንጥለው ምንችለው አስተሳሰብ አይደለም። ይሄንን ያዩ ብዙ ቤተክርስቲያን አባቶች ይችላሉ። በታሪክ ውስጥ የመጣ ስነ መለኮታዊ አስተሳሰብ ስለሆነ ገፍትረን ልንጥለው አንችልም። የተከበረ አስተሳሰብ ነው እና በአስተሳሰብ ደረጃ አክብሮት አለኝ ለሐሳቡ። ሙሉ ለሙሉ ሐሳቡን አልደግፍም፣ ሙሉ ለሙሉ ሐሳቡን አልቀበልም፣ ግን ማከብረው ሐሳብ ነው። ማልቀበለው ለምንድን ነው? በአንድ ሁለት ምክንያት ነው። አንደኛ በጣም ትልቅ ሲምቦሊክ ነው ብዬ አላምንም። መጽሐፍ ቅዱስን ሳጠና ማለት ነው። ይሄም በፊታቸው አቀርባለሁ። አንደኛ በመስቀል ላይ ሰዎች ሲሞቱ፣ ሲገደሉ ሰዎች አደራ መስጠት የተለመደ ነው። የተለመደ አይነት አደራ አሰጣጥ ይመስላል። እነሆኝ ልጅሽ አላት። ይሄንን ማድረግ የነበረባቸው ነገራችን ላይ የጌታችን ወንድሞች ናቸው። ጌታችን ወንድሞች ነበሩት፣ መጽሐፍ ቅዱስም በግልጽ ይነግረናል። ግን ተቃዋሚዎች ነበሩ። እንኳን መስቀሉ ድረስ ሊከተሉት መጀመሪያም አካባቢ እንኳን የማይከተሉት ነበሩ። እና ጌታችን ከእናቱ ጋር የነበረው ክሎዝ ሪሌሽንሽፕ ያሳያል። ቤት ውስጥ የኖረ ምናልባትም ኃላፊነት የነበረበት ሰው ነበረ እና ማስረከቡ ነው ብዬ አስባለሁ። በአደራ ማለት እነሆኝ ልጅሽ ለወንድም ማስረከብ የተለመደ ስለነበረ እነሆኝ ልጅሽ አላት። እሱም ደግሞ እነሆኝ እናትህ ሲባል ቁጥር 27 ሲያልቅ ከዚያ ሰዓት ጀምሮ ደቀ መዝሙሩ ይሄ ዮሐንስ ወደ ቤቱ ወሰዳት ይላል። ወደ ቤቱ ወስዶ የመንከባከብ አደራ ነው ብዬ አምናለሁ። ለምን የተባለ እንደሆነ የመጀመሪያው ምክንያቴ ወስዶ በቤቱ አኖራት ስለሚል ወደ ቤቱ ወሰዳት አደራውን ተወጣ አደራውን ተቀበለ ምክንያቱም ወደ ቤቱ እንዲወስዳት እንዲንከባከባት ቴከር እንዲያረክ የተሰጠ አደራ ስለሆነ ያንን አደራ ተወጣ ይለናል አንዱ ምክንያት ይሄ ነው የለም አደራ ነው ሷ ሳይሆን በእናትነት እንዲያውም ይወሰደችው እዚህ ላይ ያየ እንደሆነ እሱ ነው በእናትነት ይወሰዳት ወሰዳት በቤቱ ወሰዳት ይላል አንዱ ይሄ ነው ሁለተኛው ግን በጣም ትልቅ ሲምቦሊክ ነው በየማላሰበበት ምክንያት ከዚህ ቀጥሎ የመጣቸው የመጀመሪያው ቤተክርስቲያንን ሳይ ነው የመጀመሪያው ቤተክርስቲያን እንግዲህ ሞዴል ቤተክርስቲያን የመጀመሪያው ቤተክርስቲያን ናት የሐዋርያት ቤተክርስቲያን ናት በሐዋርያት ቤተክርስቲያን ውስጥ የጌታችን እናት ማርያም ከሌሎች የኢየሱስ ደቀ መዛሙርት ጋራ ወደ 120 ከሚሆኑት ጋራ አብራ የምትጸልይ አብራ የምትተጋ አብራ የምትቆም መንፈስ ቅዱስ በወረደበት ዕለት አብራ የነበረች አብረው ይተጉ ነበር ከተባሉት መካከል ናት ሐዋርያት ሥራ ምዕራፍ 1 ስታነቡ ይሄ ነው አብረው ይተጉ ከነበሩ ሴቶች በጸሎት አብረው ይተጉ ከነበሩ ሴቶች መካከል ነበረች ከዛ ያለፈ ሚና ሲሰጣት የሐዋርያት ሥራ አይነገረንም ከዛ ያለፈ ሲምቦሊክ የሆነ ሚና በሐዋርያት ሥራ መጽሐፍ ውስጥ አላየንም በሐዋርያት ሥራ መጽሐፍ ውስጥ ብቻ ሳይሆን ከዛም በኋላ ያሉ የሐዋርያት መልእክታት ውስጥ በግልጽ ብዙ አናየውም በግልጽ ተጽፎ አናየውም ስለዚህ ሐሳቡ የተከበረ ሐሳብ ቢሆንም እኔ ደግሞ ማቀርበው ሐሳብ አይ ይሄ የአደራ የመረከብ ሐሳብ ነው እንጂ ከዛ የበለጠ ትልቅ መንፈሳዊ ሲግኒፊካንስ አለው ብዬ አላምንም ይሄ ማለት ግን የጌታችን እናት ማርያምን ማናናቅ ነው ወይ ሊሆን አይችልም እግዚአብሔር ያከበራትን ማን ሊያናንቅ ይችላል ሮሏን ማሳነስ ነው ወይ ሊሆን አይችልም ከእውነት ጋር መገናኘት ነው የሚመስለኝ እንጂ የማናናቅ ስራ ግን አይደለም የጌታችን እናት ማርያም ብጽዕት ይለኛል ትውልድ ያለች ማርያም በእግዚአብሔር የተመረጠች ማርያም ጌታችንን ተሸክማ አመጣ የወለደች ማርያም ይልቅስ ከፍ ያለች ሞዴል ናት በመስቀሉ ስር መስቀሉን ቸሪሽ በማድረግ ሞዴል ናት እስከ መጨረሻ መስቀሉን በመከተል እስከ መጨረሻ የተሰቀለውን በመከተል የሁላችን ሞዴል ልትሆን ትችላለች ከቁማርተኞቹ ጎን የምናቅ ቁማርተኞቹ ሮንግ ሞዴል ከሆኑ የተሳሳቱ ሞዴል ከሆኑ እኛ ልንከተል የሚገባው የህይወት አይነት አመላካች ሞዴል ግን ናት ብዬ አምናለሁ እስከ መጨረሻ እስከ ትንሳኤው እስከ መጨረሻ ድረስ የሐዋርያት ቤተክርስቲያን ስትመሰረት እስከ መጨረሻ ድረስ አብሮ በመትጋት የተሰቀለውን በመከተል ግን ከፍ ያለች ሞዴል እንደሆነች ቅዱስ መጽሐፍ ይነግረናል ይሄ በቤተክርስቲያናት መካከል ስላለው ልዩነት መጠነኛ ልዩነቱን ለማሳየት ነው እንጂ በዚህ ልዩነትና ክርክር መካከል ግን ሁላችንም አይ ሲምቦሊክ ቫልዩ አለው ብለችሁ ብታስቡም አይ የለውም ብለን ብናስብም እሱ አይደለም ግን ዋናው መልእክት ብዬ ነው ማምነው ዋናው መልእክት የጌታችን እናት ማርያም ሲምቦሊክ ሮል አላት በቤተክርስቲያን ወይስ የላትም የሚለው አይደለም ዋናው መልእክት ዋናውን መልእክት እንዳንረሳ ዋናው መልእክት የተሰቀለው ነው ዋናው የተሰቀለው ነው ጌታ የተሰቀለው ነው ንጉስ በመስቀሉ ስር ጥቅም የሚፈልጉት ሞዴላችን አይሁኑ መስቀሉን እስከመጨረሻ ቸሪሽ የሚያርጉት የተቀበሉት በእርሱ የረኩ ሰዎች መሆን አለብን የሚለውን አማራጭ ለማሳየት ነው በያምናለሁ ዝርዝር ታሪኮችን ስታጠማቸው መታያቸው እንደሆነ አስባለሁ እግዚአብሔር በመስቀሉ ከመነገድ በመስቀሉ ስር ከመቆመር ህይወት ይጠብቃችሁ እና በተሰቀለው ላይ የረኩና እስከመጨረሻ የሚከተሉ ሰዎች እግዚአብሔር